ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ነሐሴ 11 2015 ዓ.ም የሐሙስ ምሽት መሰናዷችን ጀመረ። የአፍሪካ ህብረት የአማራ ክልል ግጭት በሰላማዊ መንገድ እንዲፈታ ጥሪ አቀረበ። በሌላ በኩል የጉራጌ ዞን ምስራቃዊ ክፍል በአዲስ መልክ እንዲዋቀር የሚጠይቅ ሰልፍ የተወላጆቹ ሰልፍ ተካሂዷል። ትግራይ ክልላዊ ውክልና ባቋረጠችባቸው ሁለቱ የፌዴራል ምክር ቤቶች ያሏት መብቶችና ጥቅሞች እንዲጠበቅ ተጠየቀ የሚሉትና ሌሎች ዘገባዎችን ይዘን ነው የምሽቱን መሰናዶ ይዘን ወደ እናንተ የመጣ ነው። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዕለቱ መሰናዶ እየመራው ኤደን ገረመው፣ በአርቶቱ ጽዮን ግርማ፣ ኤልያስ አስማራ ደግሞ የምስልና ድምጽ ቅንብሩን በማከናወር እዚሁ ከስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምናመሽ ይሆናል። ዝግጅቶቻችንን ከሬዲዮ በተጨማሪ በቪያማሪክ የፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን።
በድጋሚ እንደምናመሻችሁ፣ ዜናውን የማቀርብላችሁ እንግዳ ወሌ ነኝ። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በአማራ ክልል ያለው ግጭት በአፋጣኝ ቆሞ ሰላማዊ ድርድር እንዲጀመር ጥሪ ማድረጋቸው፣ የኬንያው ሳፋሪኮም በኢትዮጵያ የተንቀሳቃሽ ስልክ የገንዘብ ልውውጥና ግብይት አገልግሎት መጀመሩ፣ እንዲሁም ከዓለም ምጣኔ ሀብት ሩቡን ድርሻ በያዙ 5 ሀገሮች የተመሠረተው የብሪክስ ቡድን መሪዎች በሚቀጥለው ሳምንት በደቡብ አፍሪካ ውስጥ እንደሚሰበሰቡ ተገለጸ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በኢትዮጵያ የአማራ ክልል ወደ ትጥቃዊ ፍልሚያ የገቡት የመከላከያ ሰራዊትና የፋኖ ታጣቂ ኃይሎች በአፋጣኝ ውጊያ ቁመው ለሰላማዊ ውይይት እንዲቀመጡ ጥሪ አቅርበዋል። የህብረቱ ኮሚሽን ሊቀመንበር ትናንት ረቡዕ ባወጡት መግለጫ ተፋላሚዎቹ ለሰላማዊ ዜጎች ደህንነት ጥንቃቄ እንዲያደርጉ በአጽንኦት አሳስበዋል። የአሜሪካ ድምፅ በጉዳዩ ላይ ያነጋገራቸው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል የሚያስተምሩ 2 ምሁራን የአፍሪካ ህብረት ያቀረበው የሰላም ውይይት ጥሪ ሊደገፍ እንደሚገባ ገልጸዋል። አድማጮች፣ በዚህ ጉዳይ ላይ በአብይ ርዕሳችን ሰፋ ያለ ዘገባ ይኖረናል። የኬንያው ሳፋሪኮም በኢትዮጵያ የተንቀሳቃሽ ስልክ የገንዘብ ልውውጥና ግብይት አገልግሎት ጀምሯል። በሮይተርስ የተጠናቀረውን የዚህን ዘገባ ቆንጅት ታየት አቅርበዋለች።
ከአፍሪካ ግዙፍ ምጣኔ ሀብቶች አንዷ እንደሆነች በሚነገርላት በኢትዮጵያ አገልግሎቱን ለማሳደግ እየተንቀሳቀሰ ያለው የኬንያው የቴሌኮሙኒኬሽን ኩባንያ ሳፋሪኮም ኤምፔሳ የሚባለውን በሞባይል ስልክ የሚፈጸም የገንዘብ ልውውጥ አገልግሎት ትናንት ረቡዕ ጀምረዋል። በከፊል የደቡብ አፍሪካው ቮዳኮም እና የብሪታንያው ቮዳፎን ኩባንያዎች ንብረት የሆነው ሳፋሪኮም ኢትዮጵያ ውስጥ ባለፈው ዓመት የስልክና የዳታ አገልግሎት መስጠት ከጀመረ ወዲህ ከ2 ሚሊዮን በላይ ደንበኞችን አፍርቷል። ኤምፔሳ የፋይናንስ አገልግሎት ተደራሽነትን በከፍተኛ ደረጃ እንደሚያሳድግ የገለጹት የሳፋሪኮም ኢትዮጵያ ተጠባባቂ ስራ አስፈጻሚ ስታንሊ ጆርጌ ደንበኞቻችንን ከዚህ አገልግሎት የሚያገኙትን ጥቅም ለማሳደግ መስራታችንን እንቀጥላለን ብለዋል። ኬንያ ውስጥ የኤምፔሳ አገልግሎቱን የዛሬ 16 ዓመት የጀመረው ሳፋሪኮም ከፍተኛ ትርፍ እያስመዘገበ መሆኑንና ግብጽ፣ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ጋና፣ ኬንያ፣ ሌሶቶ፣ ሞዛምቢክ እና ታንዛኒያ ውስጥም እንደሚሰራ ታውቋል። ሳፋሪኮም ኢትዮጵያ ውስጥ በመንግስት ይዞታነት የቆየውን የቴሌኮሙኒኬሽን አገልግሎት መንግስቱ የዛሬ 4 ዓመት ለግሉ ዘርፍ መክፈቱን ተከትሎ የገባ የመጀመሪያው የውጭ የግል የቴሌኮም ኩባንያ ነው። ከ120 ሚሊዮን በላይ የህዝብ ቁጥር ባላትና ወጣት በሚባለው የእድሜ ክልል ውስጥ ባለው ሰው ብዛት ደግሞ ከአፍሪካ ቀዳሚ ናቸው ከሚባሉ ሀገሮች ተራ በምትገኘው ኢትዮጵያ በመጪዎቹ ዓመታት ግዙፍ እድገት እንደሚያስመዘግብ ኩባንያው እምነቱን እየገለጸ ነው። አገልግሎቱ ግዙፍ ለሆኑ እድሎች በር እንደሚከፍት የሚናገሩ ተንታኞች ፈጣን ውጤት ለማስመዝገብ ሳፋሪኮም ግዙፍ መዋለ ነዋይ መመደብ እንደሚያስፈልገው ጠቁመዋል። ኢትዮጵያ ውስጥ ስራውን ለመጀመር ከፍተኛ ነዋይ እንዳፈሰሰ ይህም ከፍተኛ ጫና እንዳሳደረበት የሚነገርለት ሳፋሪኮም ካለፈው ታህሳስ 22 እስከ መጋቢት 22 በነበሩት 3 ወራት ውስጥ የነበረው ገቢ በአንድ አምስተኛ ቀንሶ እንደነበረ የሮይተርስ ዘገባ አመልክቷል። ከዚያ ወዲህ ባለው የሀገሪቱ የፋይናንስ አመት ውስጥም ትርፉን ከእጥፍ በላይ ካሳደገው ከኢትዮ ቴሌኮም ብርቱ ፉክክር እንደተደቀነበት ይነገራል። ኢትዮ ቴሌኮም ቴሌብር በሚባለው የሞባይል ስልክ የገንዘብ ልውውጥ አገልግሎቱ ከ34 ሚሊዮን በላይ ደንበኞችን ማግኘቱን ባለፈው ወር አስታውቋል።
ኒጀር ውስጥ የተካሄደውን ኩዴታ ለመቀልበስ ጣልቃ ሊገቡ ስለሚችሉበት ሁኔታ ለመነጋገር የምዕራብ አፍሪካ ወታደራዊ አዛዦች ጋና ዋና ከተማ አክራ ላይ ተሰብስበዋል። በሌላ በኩል ደግሞ የአውሮፓ ህብረት በሁንታው መሪዎች ላይ ማዕቀብ እንዲጥል ጀርመን ጥሪ አድርጋለች። በቀጠናው በተከታታይ የታየው ወታደራዊ መፈንቅለ መንግስት ያሳሰበው የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኤኮዋስ ህገ መንግስታዊ ስርዓትን መልሶ ለመትከል የሚያስችል ኃይል እንዲንቀሳቀስ ተስማምቷል። የመፈንቅለ መንግስቱ መሪዎች በቁም እስር የያዟቸውን ፕሬዚደንት መሐመድ ባዙምን እንዲለቁ የጠየቀው ኤኮዋስ ድርድሮች የማይሳኩ ከሆነ ወታደሮቹን እንደሚያሰማራ አስጠንቅቋል። የኤኮዋስ ወታደሮች ከእንደ አውሮፓውያን አቆጣጠር 1990 ዓ.ም ወዲህ ላይቤሪያ እና ሴራሊዮን ውስጥ በነበሩ የእርስ በርስ ጦርነቶች ጣልቃ ገብተው ተዋግተዋል። ኤኮዋስ ኃይል ለመጠቀም የሚወስን ከሆነ የአክራው ስብሰባ ዘመቻው ውጤታማ የሚሆንበትን መላ ይዘይዳል ሲሉ የኢኮኖሚ ማህበረሰቡ የፖለቲካ ጉዳዮች እንዲሁም የሰላምና የጸጥታ ኮሚሽነር አብዱል ፋቱ ሙሳ ተናግረዋል። ስብሰባው ነገ አርብ እንደሚጠናቀቅና አዛዦቹ ቀጣይ እርምጃዎችን እንደሚያሳውቁ የኤኤፍፒ ዘገባ አመልክቷል። ከሰሜን ምዕራብ አፍሪካ ኬፕ ቨርድ ደሴቶች ከአንድ ወር በፊት ተነስተው ወደ አውሮፓ እየተጓዙ ከነበሩ ከ100 በላይ ፍልሰተኞች መካከል ከ60 በላይ የሚሆኑት ባህር ውስጥ ሳይሰምጥሙ እንዳልቀረ ዓለም አቀፉ የፍልሰት ድርጅት አይኦኤም አስታወቀ። ፍልሰተኞቹ ተሳፍረውባት በነበረ ጀርባ ላይ 7 አስከሬኖች መገኘታቸውን፣ ከተሳፋሪዎቿ 56ቱ ሞተው ሊሆን እንደሚችል ድርጅቱ አክሎ አመልክቷል። በሌላ በኩል ደግሞ አንዲት የስፓኝ አሳ አስጋሪ መርከብ 38 ፍልሰተኞችን ኬፕ ቨርድ ባህር ዳርቻ ላይ በሕይወት ማንሳቷን የስፓኝ የባህር ኃይል ፈጥኖ ደራሽ አገልግሎት አስታውቋል። ፍልሰተኞቹ በአንድ ትልቅ የአሳ ማስገሪያ ጀልባ ላይ ሆነው ከአንድ ወር በፊት ከሴኔጋል መነሳታቸውን አንድ የስፔን የፍልሰት ጉዳዮች ተሟጋች ድርጅት አውስቷል። ኬፕ ቨርድ ፍልሰተኞች ወደ ስፔን በሚያደርጉት አደገኛ የባህር ጉዞ መስመር ላይ ትገኛለች። በየዓመቱ ወደ አውሮፓ ለመሻገር የሚሞክሩ በሺዎች የሚቆጠሩ ፍልሰተኞች ሕይወታቸውን እንደሚያጡ አሶሴትድ ፕሬስ ዘግቧል። ሄይቲን እንዲያረጋጋ በሚል የሚላክ የውጭ ኃይል መብቶችን የሚጥስ ከሆነ እንደሚፋለመው የኃይለኛው የወረበሎች ቡድን መሪ ነው የሚባለው የቀድሞ ፖሊስ ባልደረባ ዝቷል። በመንደር ስሙ ባርቤኪው የተባለ የሚጠራው ጂሚ ሼሊዜ ዜጎች በመንግስቱ ላይ እንዲነሱ ጥሪ አድርጓል። የዋና ከተማይቱን ፖርቶ ፕራንስ በ80% መቆጣጠራቸው የሚነገረውን ወሮበሎች ለመፋለም ጠቅላይ ሚኒስትር ኤሬር ሄንሪ የውጭ እርዳታ ሲጠይቁ ቆይተዋል። ኬንያ የፖሊስ ኃይል ልትልክ እንደምትችል የገለጸች ሲሆን ዩናይትድ ስቴትስ ደግሞ በመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ከድርጅቱ ውጪ የሆነ ኃይል መሰማራት የሚያስችል የውሳኔ ሀሳብ ለማጸደቅ ማሰቧ ተገልጿል። ዓለም አቀፉ ኃይል ጠቅላይ ሚኒስትሩንና ሙሰኞች የሚላቸውን ፖለቲከኞች ለመያዝ የሚመጣ ከሆነ እንደሚቀበል የወሮበሎቹ መሪ ነው የሚባለው ሼሊዜ ገልጿል። ሄንሪ በትረ ስልጣኑን የጨበጡት የአገሪቱ ጠቅላይ ሚኒስትር የነበሩት ጆቨኔል ሞየስ ከሁለት ዓመታት በፊት በአደጋ ጣዮች መገዳደላቸውን ተከትሎ ነበር። ከዓለም የምጣኔ ሀብት ሩቡን ድርሻ በያዙ 5 አገሮች የተመሠረተው የብሪክስ ቡድን መሪዎች በሚቀጥለው ሳምንት በደቡብ አፍሪካ ውስጥ እንደሚሰበሰቡ ተገለጸ። መሪዎቹ በዚህ ስብሰባቸው ላይ ምጣኔ ሀብት ተኮር ሆኖ የተፈጠረውን ቡድን ወደ ጂኦፖለቲካዊ ኃይልነት በመቀየር የምዕራባውያንን ተጽዕኖ ለመገዳደር ያስችለናል የሚሉትን መላ ሳያበጁ እንደማይቀር ይሰማል። ስብሰባው ላይ ከመስራች አባል አገሮቹ የብራዚል፣ የህንድ፣ የቻይናና የደቡብ አፍሪካ መሪዎች በአካል እንደሚሳተፉና የሩሲያው ፕሬዚደንት ቭላድሚር ፑቲን ግን እንደማይገኙ ታውቋል። ፑቲን ዩክሬን ውስጥ የጦር ወንጀል ፈጽመዋል በሚል በተገኙበት እጃቸው እንዲያዝ ዓለም አቀፉ የወንጀል ችሎት ከጥቂት ወራት በፊት ማዘዣ ማውጣቱ ይታወሳል። ስብሰባው በተጨማሪም ያደገ ከመጣው ቡድኑን የመከላከል ጥያቄ አንጻር በተለይ የአፍሪካ ሀገሮችን በማቀፍ ለመስፋፋት በሚችልበት ሁኔታ ላይም ይወያያል ተብሏል። ኢትዮጵያ ብሪክስን ለመከላከል ጥያቄ በይፋ ካስገቡ ሀገሮች አንዷ ነች። ቡድኑ በእርዳታና በንግድ አፍሪካን ለማማለል አቅዷል ሲል ሮይተርስ በዘገባው አመልክቷል። የዓለም አካሄድ ለአሜሪካና ለባለጸጋ አገሮቿ ፍላጎት ያደላ ነው የሚለው ቅሬታ ለብሪክስ መፈጠር ዋና ምክንያት ነው ሲል ዘገባው አክሏል። ክብራትና ክብራን ለምሽቱ ያዝነው ዜና በዚህ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ኤደን መራችኋሉ።
እንግዱ ወልዴን ለዓለም ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በአርትዖቱ እንዲሁም ደግሞ በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ፣ ወይብና ማህበራዊ ፕሮዲውሰራችን አበባየው ገበያው ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎችና ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። አሁን ለዕለት ወደ ያዝ ነው አብይ ዘገባ እንሻገር። የአፍሪካ ህብረት በአማራ ክልል ግጭት በሰላማዊ መንገድ እንዲፈታ ጥሪ አቅርቧል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በኢትዮጵያ የአማራ ክልል ወደ ትጥቃዊ ፍልሚያ የገቡት የመከላከያ ሰራዊትና የፋኖ ታጣቂ ኃይሎች በአፋጣኝ ውጊያውን አቁመው ለሰላማዊ ውይይት እንዲቀመጡ ጥሪ አቅርበዋል። የህብረቱ ኮሚሽን ሊቀመንበር ትላንት ረቡዕ ባወጡት መግለጫ ተፋላሚዎቹ ለሰላማዊ ዜጎች ደህንነት ጥንቃቄ እንዲያደርጉም አጽንኦት ሰጥተው አሳስበዋል። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል የሚያስተምሩ ሁለት ምሁራን የአፍሪካ ህብረት ያቀረበው የሰላም ውይይት ጥሪ ሊደገፍ እንደሚገባም ገልጸዋል። የትምህርት ክፍሉ መምህር ረዳት ፕሮፌሰር ያያው ገነት ቸኮል በአስተያየታቸው ላይ እንዳመላከቱት ከሰላማዊ ውይይቱ አስቀድመው መንግስት ግጭቱን ያነሳሱና ያባባሱ ነባርና ወቅታዊ የህዝብ ጥያቄዎችን የጥቂት ስልጣን ፈላጊ ቡድኖች ነው ከሚል ፍረጃው ሊታቀብ ወይም ሊታረም ይኖርበታል ሲሉ ተናግረዋል። አስቴር ምስጋናው ዝርዝር ዘገባ አላት።
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በኢትዮጵያ በትጥቅ የተደገፈ ፍልሚያ ውስጥ የገቡት የመንግስት የጸጥታ ኃይሎችና በክልሉ የሚንቀሳቀሱ ታጣቂዎች ጦርነቱን በአፋጣኝ አቁመው ሰላማዊ መፍትሄ የሚያመጣ ውይይት እንዲጀምሩና ለሰላማዊ ዜጎችም ከለላ እንዲያደርጉ በአጽንኦት የሚያሳስብ ጠንካራ ጥሪ አቅርበዋል። አህጉራዊ ህብረቱ በኢትዮጵያ ሰላምና መረጋጋትን ለማስፈን ያለውን ተነሳሽነት ለመደገፍ ቀጣይነት ያለው ዝግጅት እንደሚያደርግ የህብረቱ ኮሚሽን ሊቀመንበር ተናግረዋል። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ጥናት ትምህርት ክፍል የሚያስተምሩና ለአሜሪካ ድምጽ አስተያየታቸውን የሰጡ ሁለት ምሁራን የአፍሪካ ህብረት ያቀረበው የሰላም ጥሪ ሊደገፍ እንደሚገባ አመልክተዋል። በዩኒቨርሲቲው የትምህርት ክፍል መምህር ረዳት ፕሮፌሰር ያያው ገነት ቸኮል በህብረቱ ኮሚሽን ሊቀመንበር የቀረበው የሰላም ጥሪ እንደሚደግፉት ቢገልጹም የፌዴራል መንግስት በአማራ ክልል ትጥቃዊ ግጭት ላስከተለው ችግር ያለው አረዳድ የተለየ በመሆኑ ሰላማዊ ጥሪው ይሳካል የሚል እምነት እንደሌላቸው ተናግረዋል።
እየቀረበ ያለው እንደ ህዝብ ላለፉት አመታትም በነበሩ ያልተመለሱ ውለው አድረው ያሉ ጥያቄዎች አሉ። ስለዚህ መሰረታዊ ጥያቄው ምንድነው? መዋቅራዊና ስርዓታዊ ጥያቄ ነው ያለው። የመንግስት የሚሰጥበት ምላሽና መሬት ላይ ያለው ትክክለኛው የህዝብ ጥያቄ በተለያዩ የተቃርኖ ጉዞዎች ላይ የሚሄዱ ናቸው። ስለዚህ መንግስት አሁንም እንደገና ሪከንሲደር ማድረግ ያለበት ምንድነው? የተነሳው ጥያቄ የጥቂት የታጠቁ ቡድኖች አይደለም፣ መሰረታዊ የሆነ የህዝብ ጥያቄ ነው። የስልጣን አይደለም። ስለዚህ አማራ ላይ ያለውን ጥያቄ በወታደራዊ ኃይል ብቻ ለመመለስ መሞከር፣ አማራ አካባቢ ላይ ያለውን የከፍተኛ የሆነ ውጥረት በመፍጠር ተጨማሪ ችግር እንደ ሀገር ሊያመጣ ስለሚችል መንግስት ማድረግ ያለበት አንደኛ ከምንም በላይ ጥያቄው የህዝብ መሰረታዊ ጥያቄ መሆኑን አምኖ መቀበል፣ ከምንም በላይ የፖለቲካ ፍረጃ ነጻ መሆን ከሚመለከታቸው ከሁሉም ወገኖች ጋር ጥያቄዎችን በድርድር ለመፍታት ከተሞከረ ዛሬ የአፍሪካ ዩኒየን ያቀረበው የሰላም ጥሪ ሊሳካ ይችላል ማለት ነው። ከዛ ይልቅ ህዝባዊ መስረት ሊኖረው የሚችለው ምንድን ነው? ህዝብ የነሳቸው ጥያቄዎች የህዝብ ጥያቄዎች ናቸው። እነዚህን መመለስ ነው ትክክል ሊሆን የሚችለው እንጂ በጥቂት ግለሰቦች ሰበብ ነው በማለት ወታደራዊ መፍትሄ ወይም ወታደራዊ የሆነ እርምጃ በመውሰድ ጥያቄዎች ይመለሳሉ የሚል እምነት አይኖረኝም። ይሄ ደግሞ በዚህ መንገድ ሰላምን ማምጣት አይቻልም የሚል እንትን አለ።
ምሁሩ አክለው የአማራ ህዝብ ጥያቄ በመንግስት እንደሚባለው በጥቂት ጽንፈኛና ዘራፊ ቡድኖች የተነሳ ሳይሆን ለአመታት በተለያዩ መንገዶች ሲገለጽ የቆየና ሰፊ ህዝባዊ መሰረት ያለው እንደሆነ አብራርተዋል።
የማህበረሰብ አንቂዎች ጥያቄዎችን ለብዙ ጊዜ ሲያነሱ ቆይተዋል። ጋዜጠኞች፣ ሁሉም የህብረተሰብ አንቂ የሚባሉት ይህን ጥያቄ ያነሳሉ። ምሁራን ይህን ጥያቄ ያነሳሉ። ሁሉም የፖለቲካ ድርጅቶች ይህን ጥያቄ በስፋት ያነሱታል። ሲቀጥል በተለያየ መንገድ ደግሞ ጥያቄዎቹ እዚህ ብቻ ሳይሆን ደግሞ የዓለም አቀፍ የሆኑ የሲቪክ ድርጅቶችም ያነሱታል። የሂውማን ራይትስ ኮሚሽንም ጥሰቱ እንዳለ ያነሳል። መፍትሄ መወሰድ አለበት ይላል ለብዙ ጊዜ። ስለዚህ ምንድን ነው የተለያዩ አካላት ነው ይህ ጥያቄ ሲያነሱት የቆዩት። መፍትሄ እንደሚያስፈልግ ብዙ ጊዜ ለመንግስትም ሪከመንድ አድርገዋል። ስለዛ ከሆነ አሁን እኮ ህዝባዊ ነው ያልነው እኮ በአንድ ለምሳሌ በፋኖ ስም ብቻ የምናደርገው አይደለም። ፋኖ ብቻ ነው ብለን ሳይሆን ጥቅል ማህበረሰቡ ነው ይህ ጥያቄ እየነሳ ያለው። በአንድ ግለሰብ ወይም በአንድ አካባቢ ብቻ የምናስቀምጠው አይደለም። ስለዚህ ፋኖን የታጠቀ ሚሊታንት ግሩፕ ነው ብቻ ሳይሆን ጥያቄዎቹ በሰላማዊ መንገድ እየቀረቡ ያሉበት በተለያየ አማራጭ ነው። ግን ወደ አርምድ ወደ ሆነው መንገድ ሲካሄድ ግን አሁን ላይ ባለው በፋኖ ስም ነው መንግስት ጥያቄዎችን ለመመለስ እና ለማሳበብ እና የታጠቀው ግሩፕ ነው እያለ ያለው። ነገር ግን ከዛ ውጭ ያሉ የተለያዩ የህብረተሰብ ክፍሎች በተለያየ ሌብል ማህበረሰቡን ሊወክሉ የሚችሉ ጥያቄዎችን እያነሱ በየትኛውም ሌብል ማለት ነው።
የአህጉራዊ ህብረቱን የሰላም ጥሪ እንደሚደግፉት የገለጹት በዩኒቨርሲቲው ሌላው የትምህርት ክፍሉ መምህር ረዳት ፕሮፌሰር ኤፍሬም ማህዱ በጦርነት የሚፈታ ችግር እንደሌለ ከብዙ ሀገራት ተሞክሮ መማር እንደሚያስፈልግ አስገንዝበዋል።
የጦርነት ትሬንዶች እንደሚያመላክቱን ማንኛውም ጦርነት መጨረሻው በሰላም ነው የሚቋጨው፣ በጠረጴዛ ዙሪያ ነው የሚቋጨው። ስለዚህ ምንም ያክል ተጻራሪ ሀሳብ ቢኖራቸውም በጠመንጃ አፈሙዝ ሳይሆን መነጋገር ያለባቸው ቁጭ ብሎ በጠረጴዛ ዙሪያ ነው። ስለዚህ ምንም የሚያግባባ ሀሳብ ባይኖርም በጣም ኮንትራዲክተሪ የሆነ አቋም ቢኖራቸው በቅርቡ የነበረውም የሰሜኑ ጦርነት በድርድር እንደተቋጨ ሁላችን የምናስታውሰው ነው። ስለዚህ መነጋገር፣ መወያየት፣ ሀሳብን ማንሸራሸር አማራጭ የሌለው መፍትሄ ነው ብዬ አስባለሁ። ስለዚህ ሁለቱም ያላቸውን አቋም በትክክል ቁጭ ብለው መነጋገርና በዛ ዙሪያ ደግሞ ውይይት፣ ድርድር ማድረግ ወሳኝ ነው። ምክንያቱም በጦርነት ማንም አሸናፊ ማንም ተሸናፊ ሊኖር ስለማይችል
ሰሞኑን ተቀማጭነታቸው በአዲስ አበባ ለሆኑ የዲፕሎማቲክ ማህበረሰብ አባላት ማብራሪያ የሰጡት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን መንግስታቸው የአማራ ክልልን ግጭት በሰላማዊ መንገድ ለመፍታት ጥረት እያደረገ እንደሚገኝ አስታውቀዋል። እስካሁኑ በወሰዷቸው እርምጃዎችም ለውጥ እንደመጣ በማብራሪያቸው መግለጻቸው ይታወሳል። የባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህሩ ረዳት ፕሮፌሰር ኤፍሬም ማህዱ በአማራ ክልል አሁን የተስፋፋውን ግጭት አቁሞ ሰላምን ለማስፈን መንግስት የአንበሳውን ድርሻ መያዝ እንዳለበት አሳስበዋል።
መንግስት ከዚህ በፊት የሚላቸው ሀሳቦችን መተው አለበት ብዬ አስባለሁ። ይሄ ቀይ መስመሬ ነው፣ በዚህ ጉዳይ አልደራደርም የሚል ይህ ዲሞክራሲ የሆነ አመለካከት ያንን ማስቀረት አለበት። በጠረጴዛ ዙሪያ ሁሉም ሀሳቦች ተነስተው ሊንሸራሸሩ ይገባል። ስለዚህ መንግስት ይሄ ቅድመው እኔ ነው የሚለውን መተው አለበት። ይሄ ካልተሟላ አልደራደርም አልነጋገርም የሚለውን ትቶ በሁሉም ሀሳብ ለመደራደር ዝግጁ ነኝ ብሎ ሀሳብ ማንሳት አለበት ባይ ነኝ። ምክንያቱም በሁሉም ሀሳቦች በሁሉም አጀንዳዎች ላይ ለመነጋገር ዝግጁ መሆን አለበት። መንግስት እንደ መንግስት ደግሞ ሆደ ሰፊ መሆን አለበት።
የቀድሞ የአማራ ክልል ርዕሰ መስተዳደር እንዲሁም የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የደህንነት አማካሪ የነበሩት የህዝብ እንደራሴው አቶ ገዱ አንዳርጋቸው በክልሉ ላይ የተላለፈው የአስቸኳይ ጊዜ አዋጅ በአብላጫ ድምጽ በጸደቀበት የፓርላማ ስብሰባ ላይ እንደተናገሩት ግጭቱን ያነሳሱትና ያባባሱት የፖለቲካ ችግሮች የተፈጠሩት በብልጽግና መሩ መንግስት ነው። አቶ ገዱ ባቀረቡት የመፍትሄ ሀሳብም መንግስት ራሱ ለፈጠራቸው የፖለቲካ ችግሮች እልባት ለመስጠት ካስፈለገ የመከላከያ ሰራዊቱ ከክልሉ ወጥቶ ወደ ካምፑ መመለስ ይኖርበታል። በብልጽግና ፓርቲ የሚመራው የክልሉ አስተዳደርም ፈርሶ ሁሉን አካታች ጊዜያዊ አስተዳደር እንዲቋቋምም ጠይቀዋል። ችግሩም ሊፈታ የሚችለው በፖለቲካዊ ውይይት ብቻ እንደሆነም በአጽንኦት ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በያዝነው ሳምንት መጀመሪያ ላይ ባወጣው ሪፖርት የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና የዓለም አቀፉ ማህበረሰብ በአማራ ክልል ወደ ትጥቃዊ ግጭት በገቡ ወገኖች መካከል የውይይት መድረክ እንዲያመቻቹና እንዲደግፉም ጥሪ ማቅረባቸው ይታወሳል። በርካታ ዓለም አቀፍና የሀገር ውስጥ አካላትም አሳስቦናል ያሉት በአማራ ክልል ያለው ግጭት በውይይት እንዲፈታ መጠየቃቸው ይታወሳል። የዩናይትድ ስቴትስ፣ የአውስትራሊያ፣ የጃፓን፣ የኒውዚላንድና የዩናይትድ ኪንግደም መንግስታት ባለፈው ሳምንት አርብ ነሐሴ 5 ቀን በጋራ ባወጡት መግለጫ ሁሉም ወገኖች ውስብስብ ጉዳዮችን በውስጣዊ መንገድ እንዲፈቱ መጠየቃቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት መሰናዷችን ነው። ለዕለቱ የያዝነውን አብይ ርዕስ እዚህ ላይ አጠናቀቅን። የትንታኔ መጽሔት ይቀጥላል። የጉራጌ ዞን ምስራቃዊ ክፍል በአዲስ መልክ እንዲዋቀር የሚጠይቅ የተወላጆች ሰልፍ ተካሄደ። በደቡብ ክልል ጉራጌ ዞን ምስራቃዊ ክፍል የሚገኙ የጉራጌ ተወላጆች ምስራቅ ጉራጌ ዞን በሚል አዲስ ዞናዊ አስተዳደር እንዲዋቀርላቸው በሐዋሳ ከተማ ባካሄዱት ሰላማዊ ሰልፍ ጠይቀዋል። የክልሉ መንግስት የዞን የልዩ ወረዳዎችና የወረዳ አደረጃጀት ጥያቄዎች በአዲስ መልክ በሚዋቀሩት ክልሎች ምላሽ እንደሚሰጣቸው ገልጿል። ይህ የክልሉ ምላሽ በተደጋጋሚ የሚሰጥ ማዘናጊያ ነው ያሉት ጥያቄ አቅራቢዎቹ በበኩላቸው አዲስ በሚዋቀሩት ክልሎች ምላሽ ያገኛል መባሉን እንደማያምኑም ገልጸዋል። የአሜሪካ ድምጽ ያነጋገራቸው አንድ ምሁር በክልሉ በየጊዜው የመዋቅር ጥያቄዎች መነሳቱ ለችግሩ ምላሽ የሚሰጥበት መንገድ ሳይንሳዊና በጥናት ላይ የተመሰረተ እንዳልሆነ ያሳያል ብለዋል። ሐዋሳ የሚገኘው ዘጋቢያችን ዮናታን ዘብዴዎስ ተከታዩን ልኳል።
በሐዋሳ ከተማ በሚገኘው የደቡብ ክልል ምክር ቤትና የክልሉ ርዕሰ መስተዳድር ቢሮ ፊት ለፊት የጉራጌ ዞን ምስራቃዊ ክፍል አዲስ ዞን ሆኖ እንዲዋቀር የሚጠይቅ ሰልፍ ተካሂዷል። በሰልፉ ጥያቄያቸውን ያቀረቡት ከመስቃን፣ ከምስራቅ መስቃን፣ ከሶዶና ከቡኢ ወረዳዎች እንዲሁም ከቡታጅራም፣ ከሶዶና ከኢንሰኖ ከተማ አስተዳደሮች የተወከሉ የህብረተሰብ ክፍሎች ናቸው። አራቱን የመስቃን፣ የምስራቅ መስቃን፣ የሶዶ፣ የቡኢ ወረዳዎችና የቡታጅራ፣ የሶዶ፣ የኢንሰኖ ከተማ አስተዳደሮችን በአንድ ላይ የያዘ ምስራቅ ጉራጌ ዞን የተባለ የዞን አስተዳደር እንዲደራጅላቸው ሰልፈኞቹ ጠይቀዋል። ከሰልፈኞቹ አንዱ አቶ አማረ ኃይሉም አዲስ ዞን እንዲመሰረት እየጠየቁ ያሉበትን ምክንያት አብራርቷል። አያይዞ
ያለንበት አካባቢ በጣም ረጅም ስለሆነ ከርቀት የተነሳ አስተዳዳሪ በደል እየደረሰብን ስለሆነ በጣም ተጽዕኖ ስላለን የዞን ጥያቄ እንዲፈቀድልን ጠየቅን።
የልማት ተጠቃሚ ባለመሆናቸውና በጉራጌ ዞን ተጨቁነን በመቆየታችን ነው ሲሉ ተናግረዋል።
በኋላ ከፍተኛ የሆነ ጫናና ደባ ተፈጥሮብን ምላሽ ሳይመለስ እንቀረ። አንደኛ እኛ የዞን ጥያቄ በጠየቅንበት ጊዜ የዞን ጥያቄ ዜቅኖ በጣም ርቀት አለ። ከርቀት የተነሳ ተደራሽ መሆን አልተቻለም፣ ልማት መልማት አልተቻለም እና ህዝባችን ሊታይ አልቻለም። ስለዚህ አካባቢያችን ማልማት እንድንችል የጉራጌ ማንነታችን ጉዳይ እንደተጠበቀ ሆኖ እኛ የማንነት ጥያቄ አልጠየቅንም። የጠየቅን ጥያቄ የመብት ጥያቄ ነው፣ የመልማት ጥያቄ ነው፣ የማደግ ጥያቄ ነው።
ወይዘሮ ውዴ ጫካ የተባሉ ሌላዋ ሰልፈኛም የምስራቅ ጉራጌ ዞን የተሰኘ የአዲስ አደረጃጀት ጥያቄ የተነሳው በ1985 ዓ.ም እንደነበር አስታውሰዋል። ጥያቄውም በእኩልነት የመልማት የመልካም አስተዳደርና የፍትህ ነው ይላሉም። የአካባቢው ህዝብ ማኅበራዊና መንግሥታዊ አገልግሎቶችን ለማግኘት የዞኑ አስተዳደር መቀመጫ ወደነቹ ወልቂጤ ከተማ ድረስ ረጅም ርቀት ለመጓዝ እየተገደደ ለእንግልትና ላላስፈላጊ ወጪ እየተዳረገ እንዳለም ገልጿል። የመዋቅር ጥያቄው ሲነሳ የባለሥልጣናት ፍላጎት ነው የተባለም ሳይፈጸም እንደቆየ የጠቀሱት ወይዘሮ ውዴ ጥያቄው ህዝባዊ ነው ብለዋል።
ምስራቅ ጉራጌ ዞን እኛ ያስፈልገናል በሚል ማህበራዊ ኢኮኖሚ ጥያቄዎች፣ የረጅም ጊዜ ጥያቄዎች ህዝቡ ላይ ይነሳል። የሴቱ፣ የወጣቱ፣ የአርሶ አደሩ፣ የነጋዴ ጥያቄዎች አሉ። የረጅም ጊዜ ያልተፈቱ እየተንከባለለ የመጣ
በዞኑ መንግስት ላይ የቀረበውን ክስ በተመለከተ ምላሻቸውን ለማካተት ለዞኑ ዋና አስተዳዳሪ አቶ ላጫ ገሩማ በተደጋጋሚ ጊዜ ብንደውልም ስልካቸውን ስለማያነሱ አላካተትንም። የጎጎት ለጉራጌ አንድነትና ፍትህ ፓርቲ ሊቀመንበር አቶ መሐመድ አብራር ግን
ጥያቄዎቹ በጥሞና ተደምጠው ምላሽ ሊሰጣቸው ይገባል የሚል አቋም ነው እኛ ያለን። እነ ማህበረሰቡን ለተለያየ ችግር እየዳረጉት ያሉት እንደነዚያ መሰል በቀላሉ ሊፈቱ የሚችሉ አደረጃጀት ጥያቄዎች የሚመልሳቸው አካል ባለማግኘታቸው ነው። እንግዲህ ዞኑ ፓወርለስ በመደረጉ ችግሮቹን በራሱ የሚፈታበት አቅም በመነፈጉ የቀበሌን ጥያቄ፣ የወረዳን ጥያቄውን፣ የዞን ጥያቄ ያላቸው አካላት የሚሄዱት ሌላ ቦታ ነው እና አጠቃላይ ትልቁ ስዕል የጉራጌ የክልል አደረጃጀት ጥያቄ ቢመለስ ክልሉ እንደዚህ አይነት መሰል ጥያቄዎችን መመለስ የሚችልበት አቅም ያገኝ ነበር የሚል ነው።
ጥያቄያቸውን ለክልሉ ባለስልጣናት ያቀረቡት የሰልፈኞቹ ተወካዮች አዲስ በሚደራጀው የማዕከላዊ ኢትዮጵያ ክልል ምላሽ ያገኛሉ የሚል ምላሽ በክልሉ ርዕሰ መስተዳድር ጽሕፈት ቤት ኃላፊ አቶ ሰማን ሽፋ እንደሰጣቸው ተናግሯል። ሰልፈኞቹ ባቀረቡት አቤቱታ ጉዳይ የክልሉ ምክር ቤት ዋና አፈ ጉባኤም ሆነ የሌሎች የስራ ኃላፊዎችን አስተያየት ለማካተት ያደረግነው ጥረት አልተሳካም። ዳሩ ግን የክልሉ መንግስት ባለስልጣናት በህብረተሰቡ የሚቀርቡ የዞን የልዩ ወረዳና የወረዳ አደረጃጀት ጥያቄዎች በአዲስ መልክ በሚዋቀሩት ክልሎች ምላሽ እንደሚያገኙ ሲገልጹ ቆይተዋል። ሰሞኑን በመስቃንና በማረቆ ወረዳዎች ግጭት ላይ ቃለ ምልልስ ያደረጉ የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ጥያቄዎቹ በአዲስ መልክ በሚዋቀሩት ክልሎች እልባት እንዲያገኙ በክልሉ መንግስት አቅጣጫ እንደተቀመጠ ተናግሮ ነበር።
ሌሎችም አካባቢ ያሉትን ጥያቄዎች አዲሱ ክልል ሲደራጅ ቀሪው እዛ ጋር ያለው በህብረተሰቡ መካከል የሚነሱ ጥያቄዎች ምላሽ እየሰጠ ነው የሚሄደው። ይህም ተግባብቷል። ህዝቡም ከመዋቅሮች ጋር ከህዝብ ጋር እዚህ ጉዳይ ላይ መግባባት ተፈጥሮ ነው ወደዚህ ስራ የተገባው። ለአንዱ አካባቢ የሚመለስ ሳይሆን ሁሉም አካባቢ ይህን ጥያቄ ያነሱ አካባቢዎች ምላሽ የሚያገኙበት አዲሱ ክልል ሲመሰረት በክልሉ መሰረት ያለ ችግር ምንድን ነው የሚለው ነገር፣ የትኛው ዞን ጥያቄ፣ የትኛው ልዩ ወረዳ ጥያቄ እንዴትስ ሊተዳደር ይችላል የሚለው ነገር ይሄኛው አዲሱ ክልል የሚፈታ ነው የሚሆነው።
ጥያቄያችን ለአመታት እየተንከባለለን ከዛሬ የደረሰ ነው ያሉት የሰልፉ አስተባባሪ አቶ ሻረፋ ድልቾ አዲሱ የማዕከላዊ ኢትዮጵያ ክልል ሲዋቀር አብሮ እንደሚመለስ የተሰጣቸውን ምላሽ እንደሚቃወሙ እምነትም እንዳላደረባቸው ለአሜሪካ ድምፅ ተናግሯል።
ጥያቄያችን ወደ አዲሱ ክልል መዛወር የለበትም። መዛወር የሌለበት መሰረታዊ ምክንያት እኛ ለሰላሳ ዓመት የጠየቅነው ጥያቄ ነው። አንድ ሁለተኛ ክላስተር መንግስት ብልጽግና ፓርቲና መንግስት የወሰኑትን ውሳኔ ተቀብለን ክላስተርን የደገፍን ህዝቦች ነው። ስለዚህ ማዕከላዊ ኢትዮጵያ ሲመሰረት በእኛ ይሁንታ ነው የተመሰረተው። መስራች መሆን ያለብን የምስራቅ አዲሱ ክልል የእኛን ጥያቄ አይመልስም ብለን ያሰብነው ምንድን ነው? ለሰላሳ ዓመት የጠየቅነው ጥያቄ በአዲስ መልክ እንድናቀርብ እንገደዳለን።
የአሜሪካ ድምፅ ያነጋግራቸው በድሬዳዋ ዩኒቨርሲቲ የህዝብ አስተዳደርና ልማት ጥናት መምህር ሁለመናየ ለገሰ በክልሉ እየቀረቡ ያሉ የአዳዲስ መዋቅር ጥያቄዎች በስክነት በጥናትና በልዩ ትኩረት መፈታት እንዳለባቸው ተናግሯል።
እንደ ክልል፣ እንደ ዞን፣ እንደ ወረዳ፣ አገር አቀፍ፣ ዓለም አቀፍ ሙቭመንቶችም እያየን ነው። አሁን በቅርቡ እነዚህ ነገሮች ደግሞ ጆሮ ተሰጥቷቸው ቁጭ ተብሎ ካልተወሰነ ነገም እነኚህ ጥያቄዎች ተመሳሳይ ነገር ይዘው ሊመጡ ይችላሉ። ምናልባት ለጊዜው ልናልፋቸው እንችላለን እንጂ በቂ ትኩረት ተሰጥቷቸው ምላሽ ካልተሰጠ ነገም እነኚህ ጥያቄዎች መነሳታቸው የማይቀር ነው። ምክንያቱም የፍትሐዊነት ጥያቄ ነው፣ የመልካም አስተዳደር ጥያቄ ነው፣ እኩል የመልማት ጥያቄ ነው። ይሄን ደግሞ አድበስብሰ ማለት ምትችለው አይደለም።
በደቡብ ክልል ከቅርብ ዓመታት ወዲህ እየቀረቡ ያሉ የአደረጃጀት ጥያቄዎች ላለፉት 30 ዓመታት የፌዴሬሽን አካል ሆኖ የቆየውን ብዝሃ ማንነት ያለውን የደቡብ ብሔር ብሔረሰቦችና ህዝቦችን ክልል በአራት አዳዲስ ክልሎች ተከፋፍሎ እንዲደራጁ አድርጓል። ይህም ሆኖ አሁንም በአዲስ መልክ እንዲደራጁ በተወሰኑት ክልሎችም ውስጥ የዞን የልዩ ወረዳና የወረዳ መዋቅር ጥያቄዎች መቅረባቸው የሚያቆም መስሎ አይታይም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
በድሬዳዋ ከተማ የወባና የደንጌ ትኩሳት ወረርሽኝ እንደተከሰተ የከተማ አስተዳደሩ ጤና ቢሮ አስታወቀ። የአሜሪካ ድምጽ ያነጋገራቸው ህሙማን በበኩላቸው የያዛቸው በሽታ ቺኩጉንያ እንደሆነ ሲገልጹ፣ ጤና ቢሮ ግን በቺኩጉንያ የታመመ አንድም ሰው የለም ሲል አስታውቋል። አዲስ ቸኮል ዘገባ አለው።
የድሬዳዋ ከተማ አስተዳደር ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ በከተማ የወባና የደንጌ ትኩሳት ወረርሽኝ መከሰቱን ተናግረዋል።
ወባም ቺኩንጉንያም ደንጌም ተመሳሳይ የሆነ ምልክቶች ስላላቸው እነኝህ ነገሮች የምንለየው መጀመሪያ በዚህ ዓመት በተሻለ መጠን የደንጌ የራፒድ ቴስት ወይም ደግሞ ቶሎ እዛው ጋር ምርመራ የምናደርግበት ቴስት ኪት መጥቶልን ነበር። በዛ መሰረት የደንጌን ሰስፔክት ያደረግናቸውን ወይም የጠረጠርናቸውን ለቺኩንጉንያ የጠረጠርናቸውን ናሙና ወደ አዲስ አበባ እየላክን የማረጋገጫ ቴስት እየወሰድን ነው ለማህበረሰባችን ግልጽ የምናደርገው። ስለዚህ በዚህ ዓመት በወረርሽኝ መልክ የተነሳው በሽታ ወባና ደንጌ ብቻ ነው ማለት ነው።
ከአራት ዓመታት በፊት ድሬዳዋ ከተማ የቺኩንጉንያ ህመም ተከስቶ እስከ 90,000 ከተማ ነዋሪዎችን በአንድ ጊዜ ለአልጋ መኝታ ዳርጎ እንደነበር ይታወሳል። ሰሞኑን በተከሰተው የትኩሳት ወረርሽኝ የታመሙ ህመምተኞችም በሽታቸው ኩንጉንያ መሆኑን አምነው ተቀብለዋል። ቪኦኤ ያነጋገራቸውና ለ15 ቀናት በወረርሽኙ የታመሙት የድሬዳዋ ከተማ ነዋሪው አቶ ዘርጋው አንዱ ናቸው።
ቺኩንጉንያ የምትባል በሽታ ስሟ ቀላል ሲደረጥ ቀላል፣ በሽታዋ ደግሞ በጣም እጅግ በጣም ከበድ ያለ በሽታ ሰውነት የምትቆጣጣጥም ወባ መሰለ እንትን አለ በሽታ ማለት ነው።
ስንት ቀን ታመም?
በጥቅሉ 15 ቀን በጥቅሉ 15 ቀን ያስተኛችን ወደ 5 ቀን ገደማ ተኝቻለሁ። ራስ ምታት አለው፣ ቁርጥማት አለው።
ሐኪሞች ናቸው ቺኩንጉንያ ነው ያሉ ወይስ በተለምዶ ከዚህ ወጭ?
ሐኪሞች በጊዜው አላወቁትም። የሰጡኝም ራስ ፓራስታሞል ብቻ ነው።
አቶ ካሳውነቱ የተባሉ ሌላ ነዋሪም ህመማቸው የደንግ ትኩሳት ወይም ቺኩንጉንያ እንደሆነ ባያረጋግጡም ህመሙ ለአንድ ሳምንት እንደጸናባቸው ግን ይናገራሉ።
ያው በተለምዶ ደንጊ ወይም ደግሞ ቺኩንጉንያ ይሏታል። እኔ ህክምናም አልሄድኩም በእርግጥ። ነገር ግን ያው እሷን ሊያስቆም የሚችሉ ምልክቶች ሲታይብኝ ሰፈር ውስጥ የሚጠጡት ኪኒን አለ ፓራስታሞልና የተለያዩ ኪኒኖች ወስጄ ራሴን ቤት ውስጥ በማስታመም ለአንድ ሳምንት 7 ቀን ቤት ውስጥ ሆኛለሁ።
የድሬዳዋ ከተማ አስተዳደር ጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ ለጋዜጠኞች እንደተናገሩት ቢሮአቸው ምልክቶች የታየባቸውን ህሙማን ናሙናዎች አስመርምሮ ባገኘው ውጤት በከተማዋ አንድም የቺኩንጉንያ ታማሚ እንዳልተገኘ ተናግረዋል።
ቺኩንጉንያ አንድም ኬስ አልነበረንም። በላብራቶሪ የተረጋገጠ ቺኩንጉንያ ኬስ ምንም ነገር በድሬዳዋ ላይ አልተከሰተም።
የወባ ወረርሽኝ በአመቱ መጀመሪያ አካባቢ ተከስቶ እንደነበር ያወሱት ዋና ኃላፊዋ የበልግ ወቅት መውጣትን ተከትሎ ከወራ ግንቦት በኋላ የደንግ ትኩሳትና ወባ በከፍተኛ ደረጃ እንደተሰራጩ አስታውቀዋል። ከቢሮ ያገኘነው መረጃ እንደሚያመለክቱ 1470 ሰዎች በደንግ ትኩሳት በሽታ ተይዘዋል። ከመስከረም ወር በኋላ ተከስቶ በነበረውና በአሁኑ የወባ ወረርሽኝ ከ8000 በላይ ያስተዋሉ ነዋሪዎች እንደታመሙ ወይዘሮ ለምለም ገልጸዋል። ከጥቂት ሳምንታት በፊት በወባ በሽታ በሳምንት ከ1100 በላይ ሰዎች ሲያዙ፣ በአሁኑ ሰዓት ግን በሳምንት ውስጥ በበሽታ የሚያዙ ሰዎች ቁጥር 200 ደርሷል። ይህም የአስተዳደሩ ጥረት ውጤት እንደሆነ ወይዘሮ ለምለም ተናግረዋል።
ሴቶቹን፣ ወጣቶችን፣ የሃይማኖት አባቶችን አሳትፈናል። በዚህ ዓመት በሁለቱም ዙር ቁጥሩ ከፍ ከማለቱ በፊት ያንን ወቅቱን አስቀድመን በመናገር ዝግጅት እንዲደረግ ህብረተሰቡ እንዲያውቅ ማድረግ የጽዳት ዘመቻዎችን ደግሞ ኦርጋናይዝ ማድረግ ክቡር ከንቲባ ኦርጋናይዝ የሚያደርጉ እንዳለ ሆኖ ተጨማሪ የጽዳት ዘመቻ በየአካባቢው ብሪዲንግ ሳይቶቹን የመለየት አሁን ብሪዲንግ ሳይቶቹ ተለይተው ተቀምጧል። የት የት ናቸው የሚለው ተለይተው ተቀምጧል እና እነኛ ሳይቶች ሄደን ነው ትሪት የምናደርገው። በየ15 ቀኑ ትሪት የሚደረገው ኬሚካልም ኦልሬዲ የተወሰነ መጨረሻ ላይ ደረሰናል። ያንን ኬሚካል ሄደን ለተወሰነው ለወር ሊሆን ይችላል የሚያገለግለው፣ ለ15 ቀን ሊሆን ይችላል የሚያገለግለው። ያንንም በየጊዜው እየሄድን ውሃዎቹን የመረበሽ በጣም ብዙ አድካሚ ስራ ነው የሚሰራ። አሁን ወባ ኬዝ አለ፣ ግን አሁን ወረርሽኝ ላይ አይደለም። ዲስታይ ግን የበልግ ዝናብ ተከትሎ ግን በጣም ከፍተኛ ሁኔታ ፒክ አድርጎ ለዛ ምላሽ ስንሰጥ የነበርንበት ነው።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ከወር በፊት የደንግ ትኩሳት በአፋር ክልል ተከስቶ እንደነበር አስታውቋል። በነሐሴ ወር ባወጣው ሪፖርትም በሀገሪቱ በደንግ ትኩሳት የታመሙ ዜጎች ቁጥር 6800 አድርሷቸዋል። አብዛኛው ህሙማን ከአፋር ክልል ሲመዘገቡ ከሶማሌ ክልል በሽታው ሪፖርት ተደርጓል። የድሬዳዋ ከተማ አስተዳደር ከሳምንት በፊት በወጣው መረጃ በቅርቡ የተቀሰቀሰው የደንግ ትኩሳት ወረርሽኝ 1470 ሰዎችን አጥቅቷል። የደንግ ትኩሳትም ሆነ ከአራት ዓመት በፊት ድሬዳዋ ላይ የተከሰተው ቺኩንጉንያ በቫይረስ የሚተላለፉ በመሆናቸው የማስታገሻ እንጂ ፍቱን መድኃኒት ከሐኪም አይታዘላቸውም። ጥቂት የማይባሉ ህመማንም ወደ ህክምና ተቋም ከመሄድ ይልቅ ራሳቸው ማስታመም ይመርጣሉ። ይህም የበሽታውን ህሙማን ቁጥር በቢሮ ሪፖርት ከተደረገውም ሊበልጥ እንደሚችል ይጠቁማል ተብሏል። ወራ ክረምቱ እየወጣ በሚሄድበት ቀጣይ ወቅት የድሬዳዋ ከተማን ወባ እንደሚያሰጋትና ነዋሪዎችም አስፈላጊውን ጥንቃቄ እንዲያደርጉ የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ አሳስበዋል።
አሁንም የክረምት እንግዲህ አሁን በቅርብ ከዚህ ሙቀት በኋላ ዝናብ ይመጣል ብለን እናስባለን። እንደባለፈው መስከረም፣ ጥቅምት ዳር ላይ በከፍተኛ ሁኔታ ብዙ ዋጋ ሳያስከፍለን ለመቆጣጠር አሁንም እየተሰሩ ያሉ ስራዎች አሉ። ግን በዋናነት ቅድሚያ ተሰጥቶ መሰራት ያለበት ማህበረሰቡ በግቢ ውስጥም በውጭም በአካባቢ ላይ ያለውን ውሃ የሚያቆሩ ቦታዎችን የማዳረቅና ቢንቢ ሊራባ የሚችልበትን አካባቢዎች መለየትና ማጥፋት ነው የሚያስፈልገው። ብዙ ትልልቅ የሆኑ ማቆሪያ ቦታዎችን ደግሞ እኛ ኃላፊነቱን ወስደን የመርጨት የማከም ስራዎችን እንሰራለን ማለት ነው። ስለዚህ አሁንም ስራው ተጠናክሮ መቀጠል አለበት። አሁን ስለቀነሰ ብለን ቁጭ የምንለው ነገር አይደለም።
በድሬዳዋ ከተማ የወባ በሽታ በወረርሽኝ ደረጃ የህብረተሰብ ጤና ችግር ሆኖ የተከሰተው ካለፈው ዓመት ወዲህ ነው። ይህም በእስያ አህጉር በዋነኛ የወባ አስተላላፊነቷ የምትታወቀውና ከአስር ዓመት ወዲህ በአፍሪካ ቀንድ መገኘቷ የተረጋገጠው ስቴፋን የተባለች የትንኝ ዝርያ ያስከተለችው እንደሆነ ለማረጋገጥ ጥናት እየተደረገ እንዳለ የጤና ቢሮ አስታውቋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በአየር ንብረት ለውጥ ሳቢያ በተከሰተ የድርቅ አደጋና በዩክሬን ጦርነት ምክንያት በተከሰተው የምግብ ዋጋ መናር የምግብ ባንኮች ለአፍሪካ ረሃብና ድህነት መፍትሄ እየሆኑ መጥተዋል። በናይሮቢ ፉድ ባንኪንግ ኬንያ የሚገኘው ለትርፍ ያልተቋቋመው ቡድን ባለፈው ዓመት ለተራቡ ቤተሰቦች ከ500,000 ኪሎግራም በላይ ምግብም አከፋፍሏል። መሐመድ ዩሱፍ ከናይሮቢ ዘግቧል። አሉላ ከበደ እንደሚከተለው ያቀርበዋል።
የኬንያ ብሔራዊ የስታስቲካዊ መረጃዎች ጽፈት ቤት ይፋ ያደረገው የ2021 የድህነት ይዞታ ሪፖርት እንደሚያሳየው 19 ሚሊዮን ኬንያውያን ከአጠቃላይ ህዝቧም 38 በመቶ በድህነት ውስጥ ይኖራል። ከገጠር ነዋሪዎች ከሶስቱ አንዱ፣ ከከተማ ነዋሪዎች ደግሞ ከአራት ሰዎች አንዱ የምግብ ፍላጎታቸውን ማሟላት አይችሉም። የናይሮቢዋ ሜትሪን ቭሌኒዋ ከነኚህ ለችግር ከተጋለጡ ነዋሪዎች ውስጥ አንዷ ናት። ከሁለት ልጆቿ ጋር እንደ ተራቡ ወደ መኝታ ለመሄድ የተገደዱባቸው ቀናት በርካታ መሆናቸውን ትናገራለች።
ይህንን አስቸጋሪ ህይወት እየገፋሁ እገኛለሁ። ስራ ቢኖረኝ እመኛለሁ። 200 ሽልንግ አንድ አነስተኛ ከረጢት የበቆሎ ዱቄት እንኳን አይገዛም።
ቭሌኒዋ በዛሬው ዕለት ጥራጥሬና አትክልት ጨምሮ ለጥቂት ቀናት የሚያቆያቸው የምግብ እርዳታ ከተሰጣቸው ቁጥራቸው ከ50 በላይ የሚሆኑ ሰዎች ውስጥ ናት። በምግብ ዋጋ በእጅጉ መናርና የሥራ ዕድል እጦት የተነሳ አያሌ ሚሊዮን ኬንያውያን ቤተሰቦቻቸውን አብልተው ማሳደር ይቸገራሉ። እንደ አውሮፓውያን የዘመን አቆጣጠር በ2016 ዓ.ም የተቋቋመው የኬንያው የምግብ ባንክ ፉድ ባንኪንግ ኬንያ ከትላልቅና አነስተኛ ገበሬዎች ምርት ወደ ውጭ ከሚልኩ ኩባንያዎች፣ የምግብ ሸቀጣሸቀጥ መሸጫ መደብሮችና በችርቻሮ ሥራ ላይ የተሰማሩ ወገኖች ምግብ ያሰባስባል። በማኅበረሰብ ውስጥ ያለው ለተቸገሩ ሰዎች የሚውለው የምግብ ፍላጎት እያደር እየጨመረ ሲመጣ የድርጅቱም ተደራሽነት በአንጻሩ እየሰፋ መጥቷል።
In the year 2022, we were able
እንደ አውሮፓውያኑ የዘመን አቆጣጠር ከ2022 ዓ.ም አንስቶ እስካሁን ባለው ጊዜ ጠቅላላ መጠኑ 500,000 ኪሎ ግራም የሚደርስ ምግብ በህብረተሰቡ ውስጥ ይበልጥ ተጋላጭ ለሆኑ ሰዎች ማከፋፈል ችለናል። በያዝነው ነሐሴ ወር ውስጥ እስከ 3,000 ኪሎ ግራም ምግብ በየቀኑ ለተረጂዎች እያከፋፈልን እንገኛለን።
የምግብ ባንኩ ናይሮቢ ውስጥ 3 የምግብ ማከፋፈያ ማዕከሎች አሉት። አረጋውያን፣ ገና በታዳጊ እድሜያቸው እናት ለመሆን የበቁ ልጆችና ሕፃናት የሚኖርባቸውን ቤቶች የሚያስተዳድሩ ሰዎች በወር 2 ጊዜ ወደ እነኚህ የምግብ ባንኮች በመምጣት ለችግር ተጋላጭ የሆኑትን እነኚህን ወገኖች ይረዳሉ።
ሌሎች የምግብ ማግኛ መንገዶች አሉ። በተለይ ይህ እርዳታ ለእኛ በጣም ጠቃሚ ሆኖ አግኝተነዋል። ከአሁን ቀደምም በተመሳሳይ ምግብ እንድናገኝ ሲረዱን ቆይተዋል። አሁን ታዲያ ምንም ምግብ የለንም። ኬንያ ውስጥ ምግብ በጣም እየተወደደ ነው። ኑሮ በጣም አዳጋች እየሆነ መጥቷል። ምግብ ማግኘት ጨርሶ የሚቻል አልሆነም።
ሙሉ በሙሉ የምንተማመነው ከምግብ ባንኩና ከመሳሰሉት ለጋሾች በምናገኘው እርዳታ ነው። ያ ባይኖር ኑሮ ቤተሰባችንን ማስተዳደር አንችልም ነበረ።
በኬንያና በሌሎችም አካባቢዎች የረሃቡ ሁኔታ በሚቀጥሉት ወራትም ተባብሶ ይቀጥላል የሚል ግምት አሳድረዋል። የኬንያው የምግብ ባንክ በበኩሉ በተቻለው መጠን እርዳታ የሚያስፈልጋቸውን ለመደገፍ ያለውን ቁርጠኝነት አመልክቷል።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። የመጀመሪያውን ምዕራፍ አፈጽመናል። ወደ ሁለተኛው ምዕራፍ እንሻገራለን። ትግራይ ክልላዊ ውክልናዋ በተቋረጠባቸው 2 የፌዴራል ምክር ቤቶች ያሏት መብቶችና ጥቅሞች እንዲጠበቁ ተጠየቀ። ከሰሜን ኢትዮጵያው ጦርነት ጋር በተገናኘ ትግራይ በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት የተቋረጠባትን ክልላዊ ውክልና እስኪመለስ ድረስ በምክር ቤቶቹ የሚወጡ አዋጆችና በሚተላለፉ ውሳኔዎች ፖለቲካዊ መብቶቿና ጥቅሞቿ እንዲጠበቁ ጊዜያዊ አስተዳደሩ ከፌዴራሉና ከክልል መንግስታት ጋር በጋራ እንዲሰራ ባለሙያዎች ጠይቀዋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡ የህግ ባለሙያዎች በምክር ቤቶች ውስጥ የትግራይ ክልል ውክልና አለመኖሩ የሚያስከትለውንም ተጽዕኖ አብራርተዋል። ባለፉት 3 አመታት በሁለቱ የፌዴራል ምክር ቤቶች የትግራይ ተሳትፎ የሌላቸው ልዩ ልዩ አዋጆች እና ህጎች እንደወጡ የጠቀሱት ባለሙያዎቹ በትግራይ ክልል ላይ ምን አይነት ተፈጻሚነት ሊኖራቸው እንደሚችልም አመላክቷል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
በኢትዮጵያ በነሐሴ ወር 2012 ዓ.ም ተመረጠ መደረግ የነበረበት 6ኛው ዙር ሀገራዊ ምርጫ በኮቪድ-19 ወረርሽኝ ምክንያት ሊካሄድ እንደማይችል መገለጹን ተከትሎ የትግራይ ክልላዊ መንግስት በፌዴሬሽን ምክር ቤትና በህዝብ ተወካዮች ምክር ቤት የነበሩ የህዝብ እንደራሴዎችን የምርጫ ውክልና ጊዜያቸውን ጨርሷል በማለት ተወካዮቹን ጠርቷል። ይህ ከሆነበት ከ2013 ዓ.ም ወዲህ ትግራይ ላለፉት 3 አመታት በምክር ቤቶች ውስጥ ክልላዊ ውክልና የላትም። የሳልሳይ ወያነ ትግራይ ሳውት ፓርቲ የህግና ስነ መንግስት ክፍል ኃላፊ አቶ ተስፋ ዓለም በርሀ በኢትዮጵያ ፌዴራላዊ አወቃቀር መሰረት ክልሎች በህዝብ ተወካዮች ምክር ቤት፣ በፌዴሬሽን ምክር ቤትና በፌዴራል መንግስት አስፈጻሚ አካላት ውስጥ እንደሚወከሉ ገልጸው የዚህም ውክልና ፋይዳው ምን እንደሆነ ያብራራሉ።
በአንድ ሀገር ያለውን ውክልና በፓርላማና በፌዴሬሽን ምክር ቤት ያለውን ውክልና በሀገሪቱ አንድ አካል መሆኑ ያሳያል ማለት ነው።
የመቀለ ዩኒቨርሲቲ የህግ መምህር አቶ መኮንን ፍስሐም ውክልናው ከህዝብ ሉዓላዊነት ጋር እንደሚያያዝ ያመለክታሉ።
በህግ አውጪ አካልና በህግ ተርጓሚ የሚባለው የፌዴሬሽን ምክር ቤት እንዲሁም በፓርላማው በተወካዮች ምክር ቤት በህገ መንግስት መሰረት ውክልና ያስፈልጋቸዋል። ያ ውክልናው የህዝቡ ሉዓላዊ ስልጣን መገለጫ ነው። የዲሞክራሲያዊ ስርዓት አካልና የህዝብ የራስ በላይ መወሰን አካል የሰብትርነሽን አካልም ጭምር ሆኖ በመወክልና ያስፈልጋል። ስለዚህ የህዝቡ ውክልና በሀገራዊ ጉዳዮች ላይ የመወሰን የመሳተፍ አካል ተደርጎ ይቆጠራል ማለት ነው።
ሆኖም በምክር ቤቶቹ የህዝብ ወኪሎች የሌሏት የትግራይ ክልል እነዚህን መብቶች ተነፍጋለች ሲሉ አቶ መኮንን አክለዋል።
አንድ ህዝብ አልተወከለም ማለት ያ ህዝብ በሀገራዊ ጉዳዮች ላይ ውሳኔዎች በጣም በከፍተኛ ጉዳይ ለጉድ የሚችሉ ውሳኔዎች ላይ አይሳተፍ ማለት ነው። ህግ ሲወጣ በህግ አውጣት ሂደት ላይ አይሳተፍም፣ አይማክርም፣ የራሱ አጀንዳን ሴት አያደርግም። እንዲሁ ደግሞ ህገ መንግስት ሲተረጎምም በህገ መንግስት የሚተረጎምበት ማዕቀፍ የብሔረሰቦች እና ህዝቦች ውክልናም የለውም፣ በዛም አይሳተፍ ማለት ነው። በህግ በመንግስት ማዋቀር የሚባለው በስራ አስፈጻሚ አካልም የመንግስት ስልጣን አይሳተፍም። ስለዚህ አጠቃላይ ከሀገራዊ ጉዳዮች ላይ የናሽናል ኢምፖርታንስ ያላቸው ጉዳዮች፣ ሀገራዊ ፋይዳ ያላቸው ጉዳዮች ላይ አይሳተፍ ማለት ተገልሏል ማለት ነው። ስለዚህ ሪፕሬዘንቴሽናል ራይት ነው ያጣው ማለት ነው። በአጠቃላይ ትግራይ እንደ ፌዴሬሽን አካል ሆና የመቆጠር መብቷ ነው ያጣችው። ያ ማለት በሀገራዊ ጉዳዮች ላይ የመሳተፍ የመወከል የመወሰን መብቶች ተነፍጋለች። አጠቃላይ ትግራይ የፌዴሬሽን አካል አሁኖችን ማለት ነው ባጭሩ ማለት ነው።
ይኸው ወኪል አልቦነት በክልሉ ህዝብ ላይ ተጽዕኖ እንዳሳደረም ሌላው የህግ ባለሙያ አቶ መብርሄ ብርሃነ ተናግረዋል።
ላለፉት 2-3 ዓመታት አንድም ወኪል የለውም በእነዚህ 2 ምክር ቤቶች። ስለሆነም የትግራይ ጥቅም ውይይት አይደረግበትም። በትግራይ ስለተፈጸሙ የሰብአዊ እጅግ አሰቃቂ የሆኑ የሰብአዊ መብት ጥሰቶች በዓለም አቀፍ በተባበሩት መንግስታት እና በሌሎች ዓለም አቀፍ የሰብአዊ መብት ድርጅቶች እንደተነሳው ሲነሳ አንመለከትም፣ ተጠያቂነትም እንዳይኖር ያደርጋል። ይሄ ደግሞ በከፍተኛ ሁኔታ በተለይ ከበጀትና ሌሎች ተያያዥ የሆኑ ጉዳዮች በጣም በከፍተኛ ሁኔታ የትግራይ ህዝብ እና ክልሉን አጠቃላይ ጎርሶታል ማለት እንችላለን ማለት ነው።
አቶ ተስፋ ዓለምም በዚህ ወኪል አልቦነት ምክንያት የትግራይ ህዝብ ስለ ችግሩ ለኢትዮጵያ ህዝብ የሚያሰማበት እድል ማጣቱን ይገልጻሉ።
የትግራይ ህዝብ የኢኮኖሚ ጥቅም፣ የፖለቲካ ጥቅም፣ የጸጥታው ጥቅም ሊረጋገጥ አይችልም ማለት ነው። ስለዚህ በዚህ ምክንያት በጣም ብዙ ነገር ነው ያጣችው። ለምሳሌ በአሁኑ ጊዜ የትግራይ ህዝብ የምዕራብ ትግራይ፣ የደቡብ ትግራይ ይመለከተኛል፣ ይገባኛል፣ መሬቴን ተወስጃለሁ የሚል ጥያቄ ያለው አሁን በፓርላማና በፌዴሬሽን ምክር ቤት ድምፁ ሊያሰማ አይችልም ማለት ነው። ለኢትዮጵያ ህዝብ ሊያስረዳ አይችልም። ፖሊሲ ላይ ቀረጻ ላይም ሊሳተፍ አይችልም ማለት ነው። በእነዚህ ጉዳዮች ላይ
የመቀለ ዩኒቨርሲቲ መምህር አቶ መኮንን ፍስሐ የትግራይ ህዝብ በፌዴራል ምክር ቤቶች ውክልና ስለሌለው ራሱን በራሱ የማስተዳደር ህገ መንግስታዊ መብቱን አሳጥቶታል ይላሉ።
ትግራይ የፌዴሬሽኑ አንድ አካል ነች፣ በህገ መንግስት ደግሞ አንድ ክልል ነች። ስለዚህ የክልል ስልጣን መብት አለ፣ ሴት ራይት የሚባለው አለ፣ እንደ ህዝብ ደግሞ የክልል መብትም አለ። በአጠቃላይ በኢትዮጵያ ባለፉት 3 ዓመታት በወጡ ህጎች የሀብት ክፍፍል፣ የፌዴራል መንግስት ድጎማ፣ የውጭ ሀገር ብድር ጭምር ማጽደቅ፣ እነዚህ ሁሉም ከትግራይ አንጻር እንዴት ነው የሚሆነው የሚለው የህዝብ ውክልና የሌለው ህዝብ መብት ክሯል ማለት አይቻልም። የሰልፍ ገቨርናንስ ራይት የሚባሉ ሁሉ ማጣለች እና እንዲሁም ደግሞ አንድ ህዝብ እንደ ህዝብ በኢትዮጵያ ጉዳዮች የመወሰን መብቱ ተነፍጓል። የኢትዮጵያዊ የነበረው እንደ ዜጋ የዜጋ መብት ነው፣ የዜግነት መብት ነው ጭምር ነው ያጣው።
የክልሉ ህዝብ በምክር ቤቶች ውስጥ ውክልና ባይኖረውም እንኳ ሌሎች ተመራጭ የምክር ቤት አባላት ስለ ትግራይም መከራከር እንደነበረባቸው የጠቀሱት አቶ መብርሂ ብርሃነ፣ ነገር ግን በሁለቱም ምክር ቤቶች ይህ ሲሆን እንደማይታይ ወቅሰዋል።
ለምሳሌ ትግራይ ክልልን በተመለከተ ስለተፈጸሙ የሰብአዊ መብት ጥሰቶች፣ ስላጋጠሙ የሰብአዊ እርዳታ ማቋረጥ፣ ስለነበረው ብሎኬድ እና ሌሎች ነገሮች ሲያነሱ አታያቸው። ይሄ ደግሞ ምክንያቱ ምንድን ነው? ካለው የፌዴራል ስርዓቱ ጠንካራ ስላልሆነ እና የህዝብ ተወካዮች ምክር ቤትም ይሁን የፌዴሬሽን ምክር ቤት ወኪሎች በአጠቃላይ ለፓርቲያቸው በዚህ በማዕከላዊነት በሚባለው አስተሳሰብ የሌሎች ህዝቦች ወይም ለሌሎች ክልሎች ጥቅምና መብት ለማስጠበቅ ሲከራከሩ አንመለከትም። በሌሎች ክልሎች ከተወከልበት ውጪ ያጋጠሙ ችግሮች ሲያነሱ አንመለከታቸው። ይሄ ደግሞ አጠቃላይ ያለው የፌዴራል ስርዓቱ ስር የሰደደ ድክመት ነው ብለን ልናነሳው እንችላለን።
ባለፉት 3 ዓመታት በፌዴራል ምክር ቤቶቹ ልዩ ልዩ አዋጆችና ህጎች ጸድቀው ወጥተዋል። ልዩ ልዩ ተቋማትም በአዋጅ ተቋቁመዋል ያሉት አቶ ተስፋ አለም የትግራይ ወኪሎች በሌሉበት የወጡ በመሆናቸው ግን በክልሉ ተፈጻሚነት ሊኖራቸው እንደማይገባ አመልክተዋል።
ተወካይ በሌለበት የወጣ ህግ በትግራይ ላይ ተፈጻሚነት ሊኖረው አግባብነት የለውም። ምክንያቱ ድምፁ አይሰማም፣ መከራከር አይችልም፣ ተወካይ የለውም። ህገ መንግስቱ ግልጽ ነው። ማንኛውም ክልል ማንኛውም ህዝብ ተወካይ በፌዴራል ተቋማት ላይ ድምፅ ሊኖረው ይገባል ብሎ በግልጽ አስቀምጦታል። ስለዚህ በእነዚህ ተቋማት ድምፅ ከሌለው ተወካይ ከሌለው ያው በዚህ ተቋም የሚወጣ ህግ ተፈጻሚነት ሊኖረው አይችልም ጨራሽ ማለት ነው።
የመቀለ ዩኒቨርሲቲው መምህር አቶ መኮንን ፍስሐ ግን በዚህ አይስማሙም። ትግራይ በወኪሎቿ ተገኝታ ቢሆን እንኳ በያዘቻቸው 38 ወንበሮች በወሳኝነት ልታስቀረው ወይም ልታጸድቀው የምትችለው ህግ ይኖር ነበር ወይ ሲሉ የሚጠይቁት አቶ መኮንን ይልቁንም በወጡት አዋጆችና ህጎች እንዲሁም በተመሰረቱ አዲስ ተቋማት የሚነሱ ጉዳዮች ቢኖሩ በውይይትና በድርድር መፍታት የተሻለ እንደሆነ ይመክራሉ።
በትግራይም ህግ ወጥተዋል፣ ፌደራል መንግስትም ብዙ ህጎች ወጥተዋል። እነሱ ድግሩ እንዳለ ብሎ መጣል ከባድ ነው የሚሆነው። ደግሞ ትግራይ ባልነበረችበት ባልተወከለችበት ደግሞ የወጣ ህግ ደግሞ ለትግራይ ከቨር ማድረግ ነው ከባድ ነው። ስለዚህ እንደው ዝም ብለህ ውድቅ ሙሉ በሙሉ ውድቅ የሆኑ ብትል የሚፈጠሩ ካዮስ ከባድ ነው፣ አይመለስም። ለእኔ ግን ትራንዚሽኑ ፖለቲካል ትራንዚሽን ተደግፎ ወደ አንድ ነገር መሻገር የሚችለው አይ ቲንክ ቁጭ ብሎ በመወያየት እና ፍኖተ ካርታ በመዘርጋት የሚሆነው። ትግራይ ወደ ኢትዮጵያ እንዴት ነው አካል የምትሆነው? በምን እንደምትወከለው? አጠቃላይ ትግራይ የኢትዮጵያ አካል ሁና የምትሄድበት ማዕቀፍ ምንድን ነው የሚሆነው? ይሄ ሙት መሰረት አለበት።
አሁን በፌዴራል መንግስቱና በትግራይ ክልል መካከል ያለው ችግር በህገ መንግስቱ ብቻ ይፈታል ብለው እንደማያምኑም ያክላሉ።
በህገ መንግስቱ ብቻ ከፈታው አችል ሁሉ ነገር ምክንያቱም የኢትዮጵያ ችግር ከህገ መንግስቱና ከተቋማት ባቀር በላይ ነው የሆነ አሁን ባለው ችግር ተጨባጭ አሁን ያለው። ስለዚህ ወደ ተጨማሪ የፖለቲካ ውጥረት ከመግባት ይልቅ በትግራይ ያሉ ፖለቲካል ሀይሎች ኢንክሉዲንግ ፖለቲካል ፓርቲስ በኢትዮጵያ በኩልም ያሉ ሌሎችም ተጨምሮበት ነገሮች ቀስ በቀስ መፍታት አስፈላጊ ነው።
የህግ ባለሙያዎቹ በትግራይ ክልል ምርጫ ተካሂዶ የክልሉ ህጋዊ ውክልና እስኪረጋገጥ ድረስ የትግራይ ጊዜያዊ አስተዳደር ከፌዴራል መንግስት ጋር ፖለቲካዊ ውይይት በማድረግ ከሁለቱ የፌዴራል ምክር ቤቶች ጋር ግንኙነት በመፍጠርና ከሌሎች ክልሎችም ጋር በመነጋገር የትግራይ ክልል ድምፅ እንዲሰማ መብቶቿና ጥቅሞቿም እንዲከበሩ ጥረት ማድረግ እንደሚኖርበት አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ሆቢዮ በምትባለው የሶማሊያ ከተማ ነዋሪዎች መኖሪያ ቤታችን፣ ትምህርት ቤቶቻችንና መደብሮቻችን በአሸዋ ማዕበል እየተዋጡ ነው ሲሉ አሳሰቡ። ጠረፉ ላይ ያሉት ከተሞች ህልውና አደጋ ላይ እየወደቁ ነው ሲሉም ስጋታቸውን ገልጿል። የአሜሪካ ድምጽ ዘጋቢዎች ያሰናዱትን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች።
የሆቢዮ ከተማ ነዋሪዎች ከተማችንን በኃይለኛ ማዕበል ታዝሎ የሚመጣው አሸዋና አቧራ እየዋጣት ነው፣ አይናችን እያየ ከተማችን እየጠፋችብን ነው እያሉ ነው። ኦስማን አህመድ አብዱሌ 11000 ነዋሪ ያላት የዚች ከተማ ከንቲባ ናቸው። ይህንን አደጋ ያመጣብን የአየር ንብረቱ ለውጥ ነው ብለዋል። የደን ጭፍጨፋውና ድርቁም አስተዋጽኦ እያደረጉ ነው ያሉት።
You were looking at how the main road coming from Galkayo is closed. እንደምትመለከቱት
የሶማሊያ ሶስተኛ ትልቅ ከተማ ከሆነችው ከጋልካዮ የመጣው ዋናው ጎዳና ዘግቷል። ከወደዚያ በኩል ብዙ አሸዋ እየመጣ ነው። አሸዋው ስር የተቀበሩ ብዙ መንደሮች አሉ። ለምሳሌ እዚያ ጋር ተመልከቱ። ብዙ ቤቶች አሸዋ ወጧቸዋል።
ሰሜን ማዕከላዊ ሶማሊያ ሙዱግ ክፍለ ሀገር ውስጥ የምትገኘው ሆቢዮ እንደ አውሮፓውያን የዘመን አቆጣጠር በ2009 እና በ2010 ተባብሶ የነበረው የባህር ላይ ዝርፊያ ዋና መናኸሪያ የነበረችው ነች። ዛሬ በአየር ንብረት ለውጡ የተነሳ ለአደጋ እጅግ ከተጋለጡ ከተሞች መካከል አንዷ ሆናለች። ብዙዎች ነዋሪዎቿም እየተፈናቀሉ ናቸው። አሊ አዳን አብዱሌ የሆቢዮ ነዋሪ ሲሆኑ አሸዋውና አቧራው ቤቶችን፣ መደብሮችን እና ትምህርት ቤቶችን ውጧቸዋል። ሰውም ግድ ሆኖበት ቀየውን ጥሎ እየተሰደደ ነው ብለዋል።
Half of the population had already fled as the sandstorms
አሸዋው ከተማዋን በማዳረሱ ነዋሪው ግማሽ በግማሽ ጥሎ ሄዷል። አሁን አሸዋው የከተማችን ዋና ሆስፒታልና ያስተዳደሩ ህንጻ ግድግዳ ዳር ተከምሮ ወደ ላይ ይወጣ ነው። አሁንም አንድ መላ ካልተደረገለት በስተቀር አሸዋው ሁለቱንም ይወጣቸዋል።
ሆቢዮን አደጋ ላይ የጣላት ያለው የአሸዋው ማዕበልና እየደጋገመ ሶማሊያን የሚመታት ድርቅ የአየር ንብረት ለውጥ የደቀነው አደጋ በአስቸኳይ መላ ተፈልጎለት የማህበረሰቦችን ደህንነት መጠበቅ ግድ መሆኑን አጠንክሮ እያሳሰበ መሆኑን ተሟጋቾች ይናገራሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥም ባለፈው ሚያዝያ ወር ሶማሊያን በጎበኙ ጊዜ የሶማሊያ ሕዝብ ከመጠን በላይ ለአየር ንብረት ለውጥ ጉዳት ገፈት ቀማሽነት ተዳርጓል ብለው ነበር።
Although Somalia makes virtually no contribution to climate change,
ሶማሊያ ለአየር ንብረት ለውጥ መከሰት ምንም አስተዋጽኦ ሳታበረክት በለውጡ እጅግ የተጎዱ ካሉ አገሮች መካከል አንዷ ነች። 5 ሚሊዮን የሚሆን ሕዝብ ለአጣዳፊ ምግብ ዋስትና እጦት ተጋልጧል። በርግጥም የምግብ ዋጋ ማሻቀብ ችግሩን ይበልጡን እያባባሰው ነው የሄደው።
የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድ የአየር ንብረት ለውጥን ለመታገል በሚል ባለፈው ወር 10 ሚሊዮን ዶላር ወጪ ያለው አንድ መርሃ ግብር አስጀምረዋል። የሆነ ሆኖ የሆቢዮ ከተማ ከንቲባ አብዱሌ ደግሞ ከተማችን ግዙፍ መርሃ ግብር ተዘርግቶ ውጤት እስከሚያመጣ ለመጠበቅ ጊዜ የላትም፣ አሁኑኑ አጣዳፊ እርምጃ መወሰድ አለበት ብለው አሳስበዋል። በተለይም በውጪ ሀገር የሚኖሩ የሆቢዮ ተወላጆች ከተማቸውን ለመታደግ እንዲረዱ ከንቲባው ተማጽኖ አቅርበዋል።
Anyone who can bring us ideas can support us financially.
ሐሳብ በማካፈል የገንዘብ እርዳታን በመስጠት መደገፍ የሚችል ማንኛውም ሰው አካባቢያችንን ከውድመት ለመታደግ ይተባበረን። ቤቶች ለመገንባት የሚችሉም ካሉ ይገንቡ። ምክንያቱም ቤት በብዛት ከተሰራ አሸዋን በመከላከል ይረዳል። ስለዚህ የሆቢዮ ተወላጆች ወደ ከተማችሁ ኑ።
የሶማሊያ ፕሬዚደንት ሶማሊያን እንደገና አረንጓዴና አልብሳት በሚል ስያሜ ያስጀመሩት መርሃ ግብር የተፋጠነ የዛፍ ተከላ ጥረትና የደን ጭፍጨፋን መከላከል እንቅስቃሴዎች ያካተተ እንደሆነ ተነግሯል።
የጤና ክትትል ማድረጊያ ቴክኖሎጂዎች እጅግ ግላዊ ወደ ሆነው የመኖሪያ ክፍል ወይም መጸዳጃ ቤት ገብቷል። በካሊፎርኒያ የሚገኘው የአሜሪካ ድምጽ ዘጋቢ ማት ዲብልስ ሰዎች ከተጸዳዱ በኋላ የጤና መረጃቸውን የሚያቀብለው መሳሪያ ፈጣሪዎች በካሊፎርኒያ አግኝቶ አነጋግሮ ያሰናዳው ዘገባ እንደሚከተለው ይቀርባል። በየዕለቱ እጅግ ብዙ የጤና መረጃዎች ከመጸዳጃ ቤት ውሃ ጋር ታጥበው ይወርዳሉ። ሳንፈርድ የሕክምና ትምህርት ቤት ባልደረባ የሆኑት ሴንግሚን ፓርክ የሰዎችን አይነ ምድርና ፍሳሽን ማጥናት የጤና ሁኔታን ለማሻሻል ትልቅ ሚና አለው ይላሉ።
የሰራ ነው የመጸዳጃ ቤት መቀመጫ ይሄ ነው።
ፓርክ ስማርት ቶይሌት የተሰኘውን የዘመነ መጸዳጃ ቤት መቀመጫ ሰርተዋል። መሳሪያው ተጠቃሚው ግለሰብ ተጸዳድቶ ሲጨርስ ፎቶግራፍ በማንሳት ለሕክምና ባለሙያዎች ይልካል።
እነዚህ ፎቶግራፎች በኮምፒውተር እይታና በሰው ሰራሽ ልህቀት ውስጥ እንዲያልፉ እናደርጋቸዋለን። ይሄ ቀድሞ በሽታዎችን ለመለየት አሊያም ሳይከሰቱ በፊት ለመከላከል ያግዛል። ካሜራው ከመጸዳጃ ቤቱ መቀመጫ ኋላ ነው የተተከለው።
ፓርክ ደቡብ ኮሪያ ከሚገኝ የቴክኖሎጂ አምራች ኩባንያ ጋር በመተባበር ቴክኖሎጂው ለገበያ እንዲቀርብ እየሰሩ ይገኛሉ። ይህ ቴክኖሎጂ ቀድሞ የነበረው መጸዳጃ ቤት መቀመጫ ላይ የሚታከል ሲሆን ለተጠቃሚዎች በዛ መልኩም የሚቀርብ ይሆናል። ቴክኖሎጂው ከሚያነሳቸው ፎቶግራፎች በመነሳት ለተጠቃሚው የአመጋገብና የጤና ምክሮችን በተመዘገበው ስልክ ቁጥር ላይ ይልካል። ፓርክ ከዚህ በኋላ የሚሰሩ በቴክኖሎጂ የላቁ መጸዳጃ ቤቶች እጅግ ብዙ በሽታዎችን ለመከላከልና የካንሰር ምልክቶችንም አስቀድሞ ለመለየት ያግዛሉ ይላሉ። ሌላው የመጸዳጃ ቤት ቴክኖሎጂ ደግሞ ዩስካን ነው። መሳሪያው ሽንትን መመርመር ይችላል። ጁሊስ ድዋቭሪን የዩስካን ፕሮጀክት ስራ አስኪያጅ ነው።
ዩሪን ኢዝ አን አሜዚንግ ሶርስ ኦፍ ሄልዝ ኢንፎርሜሽን።
ሽንት በጣም የሚያስገርም የጤና መረጃን የያዘ ፈሳሽ ነው። በውስጡ እስከ 3000 የሚደርሱ የኬሚካል ይዘቶች አሉት።
የሽንት መመርመሪያ መሳሪያዋ በውስጧ በየጊዜው የሚቀያየር የቀለም መያዣ አላት። በውስጡ ያለው ቀለም በየሶስት ወሩ መቀየር አለበት።
በቃ ምንም ማድረግ አይጠበቅባችሁም። ሽንታችሁን መሽናት ብቻ ነው ያለባችሁ።
የሽንት መመርመሪያው አነስተኛ ሙቀት መለኪያም አለው። በቀዳዳዎቹ የሽንት ጠብታ ወደ ውስጡ ያሳልፋል።
Which will react with urine and generate.
መሳሪያው ውስጥ ያሉት ኬሚካሎች እንደ ሰውየው የጤና ሁኔታ ቀለም በመቀያየር ምልክት ይሰጣሉ።
የሽንት ምርመራ ውጤቱ ታዲያ በደቂቃ ውስጥ በስልኮት መተግበሪያ ላይ የሚመጣ ይሆናል። በውጤቱ መሰረትም ከአመጋገብና ከስነ ተዋልዶ ጋር የተያያዙ መረጃዎችንና ምክረ ሐሳቦችን በስልኮት ላይ ያገኛሉ። ቴክኖሎጂው ወደ መጸዳጃ ቤትም እየዘለቀ ይገኛል። ይሁን እንጂ ይህን መሰል ግለሰባዊ መረጃዎችን ሰዎች በስልካቸው መጋራት ይሹ እንደሆነ በጊዜ ሂደት የሚታይ ይሆናል። ተመልካቾቻችን፣ የዕለቱ መሰናዶ እዚህ ላይ ተፈጽሟል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በሱዳን የጦር ኃይሎችና በፈጥኖ ደራሽ ኃይሎቹ መካከል ውጊያው ከተጀመረ ከ100 በላይ ቀናት ተቆጥረዋል። ትርጉም የለሽ የሆነው ይህ ውጊያ ህዝቡን ለማሰብ እንኳ ለሚከብድ ስቃይ ዳርጎታል በማለት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የተናገሩትን በመጥቀስ የዛሬ ርዕሰ አንቀጽ ጽሑፉን ይጀምራል።
Millions of people have been displaced. Civilians have been shot dead in the street. Children have been.
በሚሊዮኖች የሚቆጠሩ ከመኖሪያቸው ተፈናቅለዋል። ሰላማዊ ሰዎች በየመንገዱ በጥይት ተገድለዋል። ህፃናት ካልወላጅ ቀርተዋል። በግድ ለተዋጊነት ተመልምለዋል ወይም ጥቃት ተፈጽሞባቸዋል። ሴቶችም በግዴታ ተደፍረዋል። ውጊያው ምግብ፣ ውሃ፣ መድኃኒትና ሌሎችን መሰረታዊ አቅርቦቶችን የመሳሰሉ ሰብአዊ እርዳታዎችን ከባድ ችግር ውስጥ ለሚገኙ ሰዎች ማድረስ እንዳይቻል አድርጓል። ፈጥኖ ደራሽ ልዩ ኃይሎቹና ተባባሪዎቻቸው የሆኑት ሚሊሻዎች ምዕራብ ዳርፉር ውስጥ የሚፈጽሙትን ግፍና በደል መቀጠላቸውን የሚያመላክቱ ተአማኒ ሪፖርቶች አሉ።
ተፈጽሟል የተባለው የጭካኔ አድራጎት እንደ አውሮፓውያን የዘመን አቆጣጠር በ2004 ዓ.ም ዳርፉር ውስጥ የደረሰውን የዘር ፍጅት በሚዘገንን መንገድ የሚያስታውስ ሲሆን ዩናይትድ ስቴትስ ታወግዘዋለች ሲሉም አምባሳደር ቶማስ ግሪንፊልድ አክለው ተናግረዋል።
And we're gravely concerned about the risk of further conflict in North and Central Darfur.
ሰሜንና ማዕከላዊ ዳርፉር ውስጥ ግጭቱ ሊቀጣጠል የመቻሉ አደጋም ያሳስበናል። በተለይም ፈጥኖ ደራሽ ልዩ ኃይሎቹና ተባባሪዎቻቸው ኤልፋሽር አካባቢ ኃይላቸውን እያጠናከሩ ናቸው የሚሉ ሪፖርቶች ያሉ ሲሆን ይህ በአካባቢው በሚኖረው አረብ ያልሆነ ህዝብ ላይ የሚደቀነው አደጋ በእጅጉ ያሳስበናል። ለደህንነታቸው ሲሉ ዳርፉርን ለቀው ወደ ሌላ አካባቢ የሚሄዱትን ነዋሪዎች ድንበር ተሻግረው ወደ ቻድ የሚሰደዱትንም ጭምር የሚከለክሉ ታጣቂዎች እንዳሉ የሚገልጹ ያልተረጋገጡ ሪፖርቶች አሉ። ይህ እኛን በጥልቅ ያሳስበናል።
ስለ ሰብአዊ መብት ከበሬታ በአድናቆት በመናገር ብቻ ሳንወሰን እንዲከበር የመሟገትም ኃላፊነት አለብን በማለት አጽንኦት ሰጥተው ያስገነዘቡት አምባሳደር ቶማስ ግሪንፊልድ፣ በመሆኑም ሁሉም ወገኖች በዓለም አቀፍ የሰብአዊ መብት ሕግ መሰረት ያለባቸውን ሰላማዊ ሰዎችን ከጥቃት የመጠበቅ ግዴታ እንዲያከብሩ ሁላችንም የመጠየቅ ኃላፊነት አለብን ሲሉ አክለዋል። ዩናይትድ ስቴትስ እና ዓለም አቀፍ አጋሮቿ ተፋላሚዎቹ ወገኖች በአስቸኳይ ትጥቅ እንዲያወርዱ ጥሪ እያቀረቡ መሆናቸውን ርዕሰ አንቀጹ አክሎ አመልክቷል።
በዚሁ ጊዜም ዩናይትድ ስቴትስ ለሱዳን ህዝብ ከማናቸውም ትልቁን ሰብአዊ እርዳታ የምትለግስ ሀገር እንደመሆኗ በሚሊዮኖች የሚቆጠሩትን የሀገር ውስጥ ተፈናቃዮችና ወደ ጎረቤት ሀገሮች የተሰደደውን ወደ 1 ሚሊዮን የሚጠጋ ህዝብ ለመርዳት በመስራት ላይ መሆኗን ርዕሰ አንቀጹ አስከትሎ አውስቷል። አምባሳደር ቶማስ ግሪንፊልድ አያይዘው በቢሮክራሲ ጋሬጣዎችና በሌሎችም መሰናክሎች የተነሳ ረድኤት የማቅረብ ጥረቶች እየተደናቀፉ መሆኑን በመግለጽ አስጠንቅቀዋል።
We call on Sudanese authorities to expedite visa.
የሱዳን ባለስልጣናት ለሰብአዊ ረድኤት ሰራተኞች የቪዛ ፈቃድ አፋጥነው እንዲሰጡ፣ የሰብአዊ ረድኤት አቅርቦትና ሰራተኞች በመላዋ ሱዳን እንዲንቀሳቀሱ፣ ከውጭ ሰብአዊ ረድኤትና ለእርዳታ ስራ የሚያስፈልጉ ቁሳቁስ የሚገቡበትን መንገድ እንዲያመቻቹም ጥሪ እናቀርባለን።
የሱዳን የጦር ኃይሎችና የፈጥኖ ደራሽ ልዩ ኃይሎች ደም መፋሰሱን በማብቃት የሱዳን ህዝብ መከራ እንዲያከተም ያደርጉ ዘንድ ጥሪ እናቀርባለን። የግጭት ወታደራዊ መፍትሄ የለውም፣ የሰላሙ አስፈላጊነትም ያንዲት ቀን እንኳን ፋታ የሚሰጥ አይደለም በማለት አምባሳደር ሊንዳ ቶማስ ግሪንፊልድ ያስጠነቀቁትን ጠቅሶ ርዕሰ አንቀጹ ሀተታውን አጠናቋል።